የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሰኔ 2/2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ዋንቱንደምተው ኮርማታ ቶከንሞ ዋና ቡፉነ መጤታው ይነቦ
ሁሉም ነገር ፈተና ወይም እንቅፋት ይኖረዋል። በሙያው ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው።
የሰማችሁት ጋዜጠኛ ኢላሙ ደጀኔ ነው። የገጠመውን ከባድ የጤና እክል ተቋቁሞ የጋዜጠኝነት ስራውን የቀጠለም ወጣት ነው የምሽት እንግዳችን።
አሁን ደግሞ በእኛ ትውልድም በጣም ብዙ ነገር ይጠብቀናልና ኢትዮጵያዊ ማለት አሸናፊነት፣ ቀደም እንዳልኩ ደግሞ ከውስጥ አውጥተህ ማትጠለው እውነት ማለት ነው ኢትዮጵያዊነት።
አሁን ደግሞ የሰማነው ደሳለኝ እንዳለን ነው። የመቀሌ ዩኒቨርሲቲ ተማሪው ደሳለኝ በሀገሩ ኢትዮጵያ ሊያዩ ስለሚፈልገው ህልም በምሽቱ ያጫውተናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደን ገረመው ነው።
በኢትዮጵያ በቴሌኮሙ ዘርፍ ለመሰማራት ጨረታ ያሸነፈው ግሎባል አሊያንስ ፎር ኢትዮጵያ የስራ ፍቃድ አገኘ። ጠቅላይ ሚኒስትር አብይ አህመድና ለስራ ጉብኝት በትላንትናው ዕለት አዲስ አበባ የገቡት የኬንያው ፕሬዝዳንት ኡሁሩ ኬንያታ በተገኙበት ተፈርሟል። ኩባንያው በቀጣይ 10 ዓመታት ከ8 ቢሊዮን ዶላር በላይ መዋለ ንዋይ በኢትዮጵያ እንደሚያፈስም ይጠበቃል። ዘገባውን ያገኘነው ከኢዜአ ነው። ሱዳን ውስጥ የተካሄደው ግዙፍ አፍቃሪ ዴሞክራሲ ተቃውሞ ለማስቆም የሀገሪቱ የጦር ኃይል የወሰደው ደም ያፋሰሰ እርምጃ ሁለተኛ ዓመት መታሰቢያ በማድረግ በሺዎች የተቆጠሩ ሰዎች ዋና ከተማዋ ካርቱም ውስጥ በትላንትናው ዕለት ሰላማዊ ሰልፍ አድርገዋል። የጦር ሰራዊቱ በወሰደው የኃይል እርምጃ ለተገደሉባቸው ቤተሰቦቻቸው ፍትህ ይሰጠን ሲሉም ጠይቀዋል። የሱዳን መንግስት ባለስልጣናት ቃል ከመግባት በስተቀር በተግባር የሚፈጽሙት ነገር አለመኖሩ ሰልችቶናል፣ እስካሁን ህግ ፊት የቀረበ አንድም ሰው የለም በማለት ለተቃውሞ የወጡት ተሳታፊዎች አማረዋል። ለረጅም ጊዜ ስልጣን ላይ የቆዩት ፕሬዝዳንት ኦማር አልበሽር ከስልጣን ከተወገዱ በኋላ ካርቱምና በሌሎችም የሀገሪቱ አካባቢዎች በቀጠለው ተቃውሞ ላይ የጦር ሰራዊቱ በወሰደው እርምጃ ቢያንስ 120 ሰዎች ሲገደሉ ብዛት ያላቸው ሰዎች መቁሰላቸውም ይታወሳል። የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ በሜክሲኮና በማዕከላዊ አሜሪካ በነበራቸው ቆይታ ማሳረጊያ ላይ ከሀገራቸው በመነሳት ወደ ዩናይትድ ስቴትስ የሚፈልሱ የስደተኞችን መነሻ ምክንያትን ማስተካከሉ ላይ አጽንኦት ሊሰጥ ይገባዋል ሲሉ አሳሰቡ። ትላንት ማክሰኞ አመሻሽ ላይ ለጋዜጠኞች በሰጡት ቃል አብዛኞቹ በድንበር ላይ ያሉት ችግሮች በአጠቃላይ በሀገራት ውስጥ ያሉ ችግሮች ቅርንጫፍ እንደሆኑ ግልጽ ማድረግ ፈልጋለሁ ያሉ ሲሆን አክለውም ብዙ ሰዎች ሀገራቸውን ለቀው መሄድ እንደማይሹ ተናግሬ አይበቃኝም። ሀገር ለቀው የሚወጡት ሰዎች አብዛኛውን ጊዜ በሁለት ምክንያቶች የሚወጡ ሲሆን አንድም በደህንነት ስጋት አሊያም መሰረታዊ ፍላጎታቸውን ማሟላት ሳይችሉ ሲቀሩ ነው ብለዋል። እንደ ካማላ ሃሪስ ቃል አቀባይ ከሆነ ምክትል ፕሬዚዳንቷ ከሜክሲኮ መሪ ጋር በግል ባደረጉት ንግግር አሜሪካ በደቡባዊ ሜክሲኮ ለተመጣጣኝ መኖሪያ ቤቶች የሚያገለግል ብድር የሚሆን የምጣኔ ሀብት መዋለ ንዋይ ታፈሳለች ብለዋል። በተጨማሪም ዩናይትድ ስቴትስ በመጪዎቹ 3 ዓመታት 130 ሚሊዮን ዶላር ለሰራተኞችና ለሰራተኛ ማህበራት መቋቋም ትረዳለች። በተጨማሪም ካማላ ሃሪስ ለሜክሲኮ መሪ ሎፔዝ ብራዶር የጠፉትን ሰዎች ለመፈለግ ዩናይትድ ስቴትስ የወንጀል ምርመራና የህግ ማስከበር ድጋፍ እንደምታደርግ አስታውቀዋል። በተመሳሳይ ፕሬዝዳንቷ በጋቲማላም በነበራቸው ቆይታ ሙስናን በመጓጓት ዙሪያ አጽንኦት ሰጥተው አውርተዋል። ምንም እንኳን ሪፐብሊካኖች ፕሬዝዳንት ባይደንና ሃሪስ ስደተኞች በሰፊው ድንበር እንዲሻገሩ እየጣሩ ነው ቢሉም የፕሬዝዳንቷ የአሁኑ ጉዟቸው በዩናይትድ ስቴትስ ፖለቲካ ውስጥ የሚያስከትለው ውጤት አሳሳቢ ሆኖ ቆይቷል። በመጨረሻም ስፖርት። ኢትዮጵያዊቷ አትሌት ለተሰንበት ግደይ በ29 ደቂቃ 1.03 ሰከንድ በመግባት የዓለም የ10 ሺህ ሜትር ክብረ ወሰንን ሰበረች። አትሌቷ በኔዘርላንድ ሄንግሎግ ውስጥ በተካሄደው ውድድር ላይ ያሸነፈች ሲሆን በዚህ ሳምንት ውስጥም ለኔዘርላንድ የምትሮጠው ሲፋን ሐሰን የተሰበረውን ሪከርድ በሶስት ቀናት ልዩነት ውስጥ ማሻሻሏ ተነግሯል። አድማጮች፣ ለምሽቱ የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረሞ ከዋሽንግተን ዲሲ።
ጋቢና ኤደንን ለቀደመው ዘገባ አመሰግናለሁ። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀደመው መሰዳዶ እንሻገር። ኢላሙ ደጀን ይባላል። በስፖርት ጋዜጠኝነት ለአምስት ገደማ የመንግስትና የግል መገናኛ ብዙሃን መስራቱን ይናገራል። ባለፉት አምስት ዓመታት ደግሞ የራሱን አየር ሰዓት በመግዛት ድሬ ስፖርት ማለትም የእግር ኳስን በሬዲዮ በማስተላለፍ ሲሰራ ቢቆይም በመሃል ባጋጠመው የጤና እክል ድምፁ ከአየር ሞገድ ርቆ መቆየቱንና አሁን ግን ወደሚወደው ሙያ መመለሱን ለጋቢና ቪኦኤ ተናግረዋል። ኢላሙ ለወጣቶችም መልእክት አስተላልፏል። ናኮር መልካ ከአምቡ በስልክ አነጋግሮ ተከታዩን ዘገባ ልኩልናል።
ድሮ ያኔ ልጅ ያለ እግር ኳስ እየተጫወተ ማደጉና የስፖርት ዜናዎችን አዘውትሮ ማዳመጡ የስፖርት ጋዜጠኛ እንዲሆን ከፍተኛ ጉጉት እንዳሳደረበት ይናገራል ጋዜጠኛ ኢላሙ ደጀኔ። ይህንን የልጅነት ምኞቱን ለማሳካትም የሁለተኛ ደረጃ ትምህርቱን ባጠናቀቀ ጊዜ አዲስ አበባ ዩኒቨርሲቲ የመግባት እድል ሲገጥመው የጋዜጠኝነትና ተግባቦት ትምህርት ክፍልን በመግባት ትምህርቱን መከታተሉንና ሙያውንም የነጻ አገልግሎት በመስጠት እንደጀመረ ይናገራል ኢላሙ። የጋዜጠኝነትና ተግባቦት ትምህርት ክፍል ገብቼ ሙያውን በመማር ከድሮም ጀምሬ ወደምወደውና ወደምመኘው ሙያ ገባው ማለት ነው። ከአዲስ አበባ ዩኒቨርሲቲ ስንመረቅ የነበረው የስራ እድል በጣም ጠባብ ነበር። ቶሎ ስራ ማግኘትም አስቸጋሪ ነበር። እኔ ግን ለሙያው ፍላጎት ስለነበረኝ በኢትዮጵያ ብሮድካስቲንግ ኮርፖሬት የኢትዮጵያ ሬዲዮ አፋን ሮሞ ፕሮግራም ላይ ለአንድ ዓመት ገደማ በአፋን ሮሞ በስፖርትና ሌሎችም ወቅታዊ ጉዳዮች ላይ ያለ ክፍያ ሳገለግል ነበር። በወቅቱ ያገኘሁት ክፍያ ቢኖር የስራ ልምድ ነው። ከዛም ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ውስጥ ወደ 3 ዓመት ከ6 ወር ገደማ ሰራሁኝ ብሏል። ለ5 ዓመት ገደማ የመንግስትና ግል መገናኛ ብዙሃን ውስጥ በስፖርትና ሌሎች ወቅታዊ ጉዳዮች ላይ ሲሰራ ከቆየ በኋላም ከሌሎች ሙያ አጋሮቹ ጋር በመሆን የራሱን አየር ሰዓት ከፊንፊኔ ኤፍኤም 92.3 በመውሰድ ድሬ ስፖርት የተባለውን የተመረጡ የሀገር ውስጥ የአፍሪካና የአውሮፓ የእግር ኳስ ጨዋታዎችን በሬዲዮ የሚተላለፍ ጥንቅር መጀመሩን የገለጸው ኢላሙ በመሃል የገጠመው የጤና እክል ግን ለተወሰነ ጊዜም ቢሆን ከሚወደው ሙያ አለያይቶት እንደነበር እንዲህ ይገልጻል። ሁሉም ነገር ፈተና ወይም እንቅፋት ይኖረዋል። በሙያው ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው። ይህንን በቁርጠኝነት እየሰራንበት ፕሮግራሙ እንዳይቋረጥ ማድረግ ችለን ነበር። በመሃል ግን ከአቅም በላይ የሆነ ችግር ገጥሞኝ ነበር። እሱም መሰለ የጤና ችግር ነው። አንገቴ ላይ ወጥቶ በነበረው ባድ ነገር የቀዶ ጥገና ሕክምና በማደርግበት ወቅት በተፈጠረው የሕክምና ስህተት የድምፅ መፍጠሪያ ወይም ደግሞ ቮካል ኮርዴ ላይ ጉዳት በመድረሱ ለተወሰኑ ወራት በጭራሽ መናገርም አልችልም ነበር። ነገር ግን ከጥቂት ወራት በኋላ ተሽሎኝ ተመልሼ አሁን ሬዲዮ ላይ በስፖርታዊ ጉዳዮች ላይ ትንታኔ በመስጠት እየሰራሁ እገኛለሁ። ነገር ግን ለ2 ዓመት ገደማ ድምፄ በጥሩ ሁኔታ ስለማይሰማ ከአየር ሞገድ ርቄ ነበር። የቀዶ ጥገና ሕክምናውን ካከናወንኩኝ 2 ዓመት ሊሆነኝ 2 ወራት ብቻ ናቸው የቀሩት ብሏል። ምንም ያህል በሬዲዮ ሲሰማ የእግር ኳስ አፍቃሪ የድሬ ስፖርት ታዳሚዎችን ያስደምም የነበረ ድምፅ ቢጠፋም አሁንም ቢሆን እግር ኳስን በመተንተን ወደ ዝግጅቱ ተመልሼ እየሰራው ነው ብሏል ኢላሙ። ከ2 ዓመት በኋላም ወደ ዝግጅቱ በመመለሱ የተሰማውን ስሜት ገልጿል።
ጌፍቶን ኬኛ ማቲ ኬኛ ዳ የሮዋዬ ነው እያፈቶ
አድማጮቻችን ቤተሰቦቻችን ስለሆኑ አብዝተው ይጨነቁልኝ ነበር። በታመምኩ ጊዜም ሲጸልዩልኝ እንደነበር ነግረውኛል። በአሁኑ ሰዓትም ከጥቂት ወራት ወዲህ የእግር ኳስ ትንታኔ እየሰጠው እገኛለሁ። በአድማጮች በኩል ሲሰጡ የነበሩ ሀሳብ አስተያየቶች ትልቅ ሞራል ነው በውስጥ የፈጠሩት። ይበልጥም ተጠናክሬ እንድሰራ አስችሎኛል ብሏል። የጤና ባለሙያዎች ወደ ሌላ ሀገር ሄዶ ቢታከም በተሻለ ሕክምና የቀድሞ ያ ውብ ድምፁ ሊመለስ እንደሚችል ቢጠቁሙትም ለአሁኑ ያሰበበት ነገር አለመሆኑን ጠቁሟል። ድምጽ አልባ ሆኜ በመልከት ከሰዎች ጋር የተግባባውበት ሁኔታም ተፈጥሮ ስለነበር አሁን ያለውበት ተስፋ ሰጪ ነው። የወደፊቱም ከዚህ የተሻለ ይሆናል በያምናለው ሲል ገልጿል። ወጣቱ የስፖርት ጋዜጠኛ ለወጣቶች ባስተላለፈው መልእክትም ቁርጠኛ ሆኖና ጠንክሮ መስራት የስኬት ሁሉ መጀመሪያ ነው ብሏል።
ዋና ያ ደምሰ ነገር ማንገው ዳፍሞ ተርጋጋሽቶኮ እንበርባጭሶ ኩታኖራ
አንድ ወጣት ያሰበውን ነገር ለማሳካት የሚያስፈልገው ቁርጠኝነት ነው። ገንዘብ ማጣትና ሌሎችም ችግሮች ሊኖሩ ይችላሉ። አንድ ወጣት ቁርጠኝነትና ትግስት ካለው ግን የማይታለፍ ፈተና የለም። እኔ ለምሳሌ ድምጼ ላይ ችግር ተፈጠረ ብዬ በዛው ስራውን አልተውኩም ወይም ሙያ አልቀየርኩም። በትንተናና በተለያዩ ዘመናዊ መገናኛ ብዙሃን በመስራት አላማዬን ከግብ ለማድረስ እችላለሁ ብዬ አምናለሁ። ወጣቶችም ተስፋ ሳይቆርጡ ከሰሩ ሁሌም አማራጭ አለ ላለው ብሏል። ኢላሙ ከሙያ አጋሮቹ ጋር በመሆን የስፖርት ዝግጅቱን በማስፋትና የማህበራዊ መገናኛ ዘዴዎችን በመጠቀም በላቀ ጥራትና አማራጮች ጥንቅሩን ለአድማጮቹ ማድረስ እንደሚቀጥልም ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለቀደመው ዘገባው እናመሰግናለን። እኛ ኢትዮጵያን ወጣቶች ለሀገራቸው የሚያለሙትን የሚያጋሩበት መስተካከል አለበት የሚሉትን የሚጠቁሙበት የአሜሪካ ድምጽ ልዩ መርሃ ግብር ነው። በየሳምንቱ የተለያዩ ወጣቶችን ሐሳብ ከመላ ሀገሪቱ እናስደምጣችኋለን። ለዛሬ በመቀሌ ዩኒቨርሲቲ ተማሪ ሆኖ ደሳለኝ እንዳለ ይህንን ሐሳቡን ያጋራናል።
ስሜ ደሳለኝ እንዳለ እባላለሁ። የምማረው ጋዜጠኝነትና ኮሙኒኬሽን ትምህርት ክፍል ነው መቀሌ ዩኒቨርሲቲ። የመጣሁት ከአዲስ ዓለም ነው። ከጥንት ጀምረን ብናይ ኢትዮጵያ የነበሩ ሰዎች በጣም ብዙ ገድሎችን ሲፈጽሙ የነበሩ ሰዎች ናቸውና ብዙ ታሪክ ያለን ሰዎች ነን። ብዙ ገድሎችን ፈጽመን የመጣን ሰዎች ነን። አሁን ደግሞ በእኛ ትውልድም በጣም ብዙ ነገር ይጠብቀናልና ኢትዮጵያዊ ማለት አሸናፊነት ቀደም እንዳልኩ ደግሞ ከውስጥ አውጥተ ማትጠለው እውነት ማለት ነው ኢትዮጵያዊነት ማለት። የለት ተለት ፈተናዎች የምላቸው አሁን ሀገራችን ካለችበት በተለይ ትግራይ ክልል ካለችበት ሁኔታ አንፃር አለመረጋጋት አለና እሱ ነገር የኔ የለት ተለት ፈተናዬ ነው እና ይሄ ነገር ተቀርፎ ደግሞ እንትን ወደ ሰላም ስንመለስ ይሄ ነገር የተሻለ ይሆናል ማለት ነው። ኢትዮጵያ በሁለት አመታት ውስጥ ላገኛት የምፈልገው ቦታ ከዚህ አሁን ካለችበት ውጥንቅጥ ውስጥ ወጣ ሰላም ሆና የተረጋጋች ሀገር ሆና ለሌሎች ሀገር ተምሳሌት ሆና ማየት ነው የምፈልገው። መንግስት ችግሮችን ለመፍታት በመጀመሪያ ከተቃራኒ ፓርቲዎች ጋር ያለውን መግባባት ችግሮችን በመነጋገር መፍታት አለባቸው ከተቃራኒ ፓርቲዎች ጋር ማለት ነው። እና ከህዝቡ ጋር ወርዶ ደግሞ የህዝቡን ችግር በማየት ችግሮችን የህዝቡን ችግር መቅረፍ መቻል ዲሞክራሲ የሆነ መንግስት መገንባት መቻል እነዚህ ችግሮቹን ፈቶ የተሻለች ኢትዮጵያን ወደ ቀድሞ ክብሯ መመለስ አለበት። እሺ ኢትዮጵያ ስላለችበት የማልወደው ነገር የሰላም አለመኖርና አለመረጋጋት ነው። ይህ ማለት ትግራይ ክልል ላይ እየተፈጸመ ያለው ነገርና ሌሎች አካባቢዎች ላይ እየተፈጸሙ ያሉት ነገሮች ደስ አይሉም እና ይህን ነገር አልወደውም። አለመረጋጋትን፣ ሰላም አለመሆንን አልወደውም። ጠቅላይ ሚኒስቴር እንድሆን ህዝቡ ከመረጠኝ በመጀመሪያ የማላምንበትን መተዳደሪያ ደንብ የሀገራችን መተዳደሪያ ቀይረዋለሁ፣ የማላምንበትን ማለት ነው። በሁለተኛ ደረጃ ችግሮች ብዬ የማስባቸውን ነገሮች መቅረፍ ጀምራለሁ። ከተቃራኒ ቅድም እንዳልኩ ከተቃራኒ ፓርቲዎች ጋር
ያለውን ችግር በንግግር ለመፍታት ሞክራለሁ። ከህዝቡ ጋር ወርጄ ማውራት ጀምራለሁ። የተረጋጋች ሰላም የሆነች ሀገር ለመገንባት ሞክራለሁ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። የአማራ ብሔራዊ ንቅናቄ ፓርቲ አብን የኢትዮጵያን ሀገረ መንግስትነት ከማይቀበሉ ኃይሎች ጋር ጥምር መንግስት መመስረትም ሆነ አብሮ መስራት እንደማይፈልግ ገልጿል። ፓርቲው በአማራ ክልል ባህር ዳር ከተማ ጨምሮ በተለያዩ ከተሞች ህዝባዊ የውይይት መድረክ እያካሄደ ሲሆን መርሃ ግብሩንም ለህዝብ አስተዋውቋል። አስቴር ምስጋናው ዝርዝሩን ተከታትላለች።
የአማራ ብሔራዊ ንቅናቄ አብን ሰሞኑን ለባህር ዳር ከተማ ነዋሪዎች ባዘጋጀው የውይይት መድረክ ላይ ፕሮግራሙን አስተዋውቋል። ፓርቲው የኢትዮጵያን ሀገረ መንግስትነት የማይቀበሉ ካላቸው ኃይሎች ጋር እንደማይሰራ ገልጿል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ ይህንኑ ነው ያብራሩት።
እኛ በየትኛውም መመዘኛ ፍትህን፣ እኩልነትን፣ ነጻነትን እዚህ ላይ የሚያጠነጥን የፖለቲካ ፓርቲ ካለ ሪዮት ዓለም ሳይገደበን በጋራ ለመስራት ሁሌም ዝግጆች ነን። ከምርጫ በፊትም፣ በምርጫ ሂደትም፣ ከምርጫ በኋላ ሁሌም በራቸው ክፍት። በምንም ታምር ግን አብረን ማንሰራቸው ኃይሎች አሉ። አንድ አማራ ጨቋኝ ነው ከሚል ኃይል ጋር አብረን አንሰራ። የኢትዮጵያን ሀገረ መንግስትነት፣ ኢትዮጵያ ባለብዙ ቀለም አንዲት ሀገርነት፣ የኢትዮጵያ ሉዓላዊነት ከማይቀበል ኃይል ጋር አብረን አንሰራ። በህዝቦች መካከል ጥርጣሬን ከሚዘራ አብሮነትን ከማይፈልግ ኃይል ጋር እና የዘር ፍጅት ወንጀል ከፈጸመ ኃይል ጋር አብረን አንሰራ። ከነዚህ ውጪ ከየትኛውም ኃይል ጋር ቁጭ ብለን ለመማር ጭምር ዝግጆች።
በተለይ በህገ መንግስቱ ላይ አብን ያለው አቋም ምንድን ነው ተብሎ ከተሳታፊ ለተነሳው ጥያቄ የፓርቲው የድርጅት ጉዳይ ኃላፊ አቶ ጋሻው መርሻ ተከታዩም ብለዋል።
ከዛሬ 5-10 ዓመት በፊት የህገ መንግስት ጉዳይ ማንሳት አይቻልም ነበር። አሁን ግን ቢያንስ በብዙ ኢትዮጵያኖች ዘንድ የህገ መንግስት አሁን ኢትዮጵያ ላለችበት ሁኔታ የማይመጥን እንደሆነ መግባባት ላይ እየተደረሰ ነው። እንዳይነካ ሚሯሉ በመቃብሬ ላይ ነው የሚልም ኃይል ነበረ። ነገር ግን ህገ መንግስት በሚቀረጽበት ጊዜ አሁን እኛ የምንፈልግ ለምሳሌ 16 የማሻሻያ አንቀጾች ያስፈልጋሉ ብለን እኛ ለይተናል። 16 የማሻሻያ አንቀጾች መጨመር አለባቸው ወይም በዚህ መልክ መስተካከል አለባቸው ስንል ሌላ ኃይል ደግሞ 26 ማሻሻያ ሀሳብ ዞን ሊመጣ ይችላል፣ 6 ዞን ሊመጣ ይችላል፣ 1 ዞን ሊመጣ ይችላል። ይሄ ውይይት ተደርጎ የምሁራኑ ውይይት ከተደረገ በኋላ ሁሉንም ሊያግባብ የሚችል እና ሁሉንም ሊጠቅም የሚችል በሆነ መልክ ህገ መንግስቱ ይሻሻላል ማለት ነው። የእኛን እንደ 16ን ብቻ ትቀበላላችሁ ሌላ አንቀበልም የሚል ገታራ የሆነ አስተሳሰብም አይኖርም።
በቀጣዩ ምርጫ አብን በተወሰኑ ቦታዎች ቢያሸንፍ ከገዢው ፓርቲ ጋር ጥምር መንግስት ይመሰርታል ወይ? በትምህርትና በጤና ፖሊሲው ዙሪያስ ምን ፕሮግራም ይዟል የሚሉ ጥያቄዎች ከተሳታፊዎቹ ተነስተዋል።
አለነ በቃሉ እባላለሁ። የባህር ዳር ዙሪያ መምህር ነኝ። አንደኛው አብን እንደ ፓርቲ ሲመሰረት ያው ለአንድ ሀገር ትምህርት መሰረት መሆን ይታወቃል። ነገር ግን በአሁኑ ሰዓት ያለው የትምህርት ፖሊሲ የሀገሪቱን ችግር መፍታት የሚችልበት ደረጃ ላይ ስላልሆነ አብን መንግስት ሆኖ ሲመሰረት ትምህርት ላይ ምን አይነት እንቅስቃሴዎችን ነው ይዞ የቀረበ?
ተማሪ ታየው ገደፈው እባላለሁ። በባህር ዳር ዩኒቨርሲቲ የሆቴል ማኔጅመንት የሁለተኛ ዓመት ተማሪ ነኝ። ዋነኛውና አንገብጋቢው ነገር ብዬ ያሰብኩት እንደ ድክመት ያየውባችሁ ነገር አለ። ማለት ዋጋ እያስከፈለን ያለው አጠቃላይ የትምህርቱ ስርዓት ነው። በትምህርቱ ስርዓት የነካችሁት ነገር የለም። ነካርጋችሁት አልፋችኋል።
የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ በተጠቀሰው ርዕስ ላይ የሰጡት ምላሽ ተከታዩ ነው።
ጤና በነፃ ነው የምናረሰው። ይሄ ዩኒቨርሳል ሄልዝ ከቨሬጅ የሚባለው ሁሉን አቀፍ የጤና ተደራሽነት በነፃ ለሁሉም ዜጎች ከክፍያ ነፃ ለማዳረስ ነው እኛ ፕሮግራም ያዘ። እንግዲህ የትምህርት 3 ዶሜኖች አሉ፣ ኖሌጅ፣ አቲቱድ፣ ስኪል። እነዚህን በትክክል ማሟላት የሚያስችል እኛን የሚመስል መሰረታዊ ችግራችን መፍቻ የሆነ ዩኒቨርሲቲዎቻችንና ሌሎችም የትምህርት ተቋማት ደሴት ሆኖ የሚኖሩበት ሳይሆን ከነባራዊ ህይወት ጋር የስርዓተ ትምህርቱ አካል ሆኖ በተለይ በከፍተኛ ትምህርት ለአንድ ዓመት ያክል የዜግነት አገልግሎት፣ ማህበረሰብ አገልግሎት የስርዓተ ትምህርቱ አካል ሆኖ ዩኒቨርሲቲ ተማሪዎች ወጥተው ፖኬት መኒ እየተከፈላቸው ህብረ ህብረተሰባቸውን የሚያገለግሉበት ክህሎታቸውን አቲቲዩዳቸውንና እውቀታቸውን የሚያሳዩበት መድረክ እንፈጥራለን።
የአማራ ብሔራዊ ንቅናቄ አብን በአማራ ክልል ከባህር ዳር በተጨማሪ በጎንደር፣ በወልዲያና አካባቢው ባሉ ከተሞች የምርጫ ቅስቀሳና ህዝባዊ ውይይት አካሂዷል። በምርጫው ህዝቡ በንቃት እንዲሳተፍና ምርጫው በሰላም እንዲጠናቀቅ የበኩሉን እንዲወጣ ጥሪም አድርጓል። የአማራ ብሔራዊ ንቅናቄ አብን በመላ ሀገሪቱ ባሉ የምርጫ ጣቢያዎች የሚወዳደሩ ለህዝብ ተወካዮች ምክር ቤት 154፣ ለክልል ምክር ቤት ደግሞ 359፣ በድምሩ 513 እጩዎችን ማቅረቡን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለቀደመ ዘገባዋ እናመሰግናለን። የአሜሪካ ድምፅ ነው እያዳመጣችሁ የምትገኙት። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ግጭትና ጦርነት ወዳስተናገደ ኢትዮጵያ ትግራይ ክልል አቅንታ ላለፉት ጥቂት ቀናት መረጃዎችን እያጋራችን ትገኛለች። በርካታ ታካሚዎችን እያስተናገደ ባለው ቀደም ብሎ በተፈጠረው የኤሌክትሪክ መቆራረጥ ምክንያት ግን ስራው እየተስተጓጎለ በሚገኘው የመቀሌው አይደር ሆስፒታል ቅኝት አድርጋለች። ትናንት አመሻሹን በስልክ መስመር አግኝተናት ነበረ። የአሜሪካ ድምፅ የአፍሪካና የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ ቅኝት ባደረገችበት የመቀሌው አይደር ሆስፒታል ውስጥ የሚሰሩ ባለሙያዎችና በሕክምና ላይ የሚገኙ በአብዛኛው የአስገድዶ መድፈር ጥቃት ሰለባ የሆኑ ሴቶች ጋር ቆይታ እንዳደረገች ነግራኛለች።
Head of administration, and he told us a little bit about what they were suffering as a whole.
የሆስፒታሉ አስተዳዳሪ ሰራተኞች ብቻ ሳይሆኑ ሁሉም ታማሚዎችን እያንገላቱ ስላሉ ችግሮች በጥቂቱ ነግረውኛል። ሁሉንም በጥቅል የጎዱ ናቸው። ለብዙ ጊዜ የኤሌክትሪክ አገልግሎት ያለ መኖሩ አብዛኞቹን መሳሪያዎች አውድመውባቸዋል። አሁን ላይ የኤሌክትሪክ አገልግሎት ተመልሷል። ይሁንና ታካሚዎቻቸውን ለመንከባከብ የሚያስችሏቸውን መሳሪያዎች መተካት አልቻሉም። ካነጋገርናቸው ታካሚዎች መካከል አብዛኞቹ ያስገድዶ መድፈር ሰለባ የሆኑ ሴቶች ናቸው። ይሄ ችግር ትግራይ ውስጥ የተሰራፋ ነው። ባለፉት 7 ወራት ውስጥ 500 የሚልቁ ያስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ወደ ሆስፒታሉ እንደመጡ ነግረውናል።
In the past 7 months of this war, there's been more than 500 rape victims coming to them.
ሄዘር ያስገድዶ መድፈር ተጠቂዎች ሁኔታ ከተለመደው ለየት ያለ መሆኑን፣ ጦርነቱ ትቷቸው ያለፉ ጉዳቶች ተጠቂዎች በአስቸኳይ የሕክምና ድጋፍ እንዳያገኙ እያገዱ መሆኑንም ከሆስፒታሉ የማህበራዊ አገልግሎት ኃላፊ እንደሰማች ትናገራለች።
Normally, when girls and women come for this kind of services, they come the next day after they are attacked.
እሷ እንዳለችኝ በተለምዶ ይህን አይነት አገልግሎት ለማግኘት የሚፈልጉ ሴቶች በሕክምና መስጫ ተቋሙ የሚገኙት ጥቃቱ በተፈጠረው በነጋታው ነው። አሁን ግን በጦርነቱ ምክንያት መንገዶች በመዘጋታቸው በፍርሃት መድሎና በደፋሪዎች እንገደላለን በሚል ስጋት እዚህ ከመምጣታቸው በፊት አንዳንዴ ወራትን ይጠብቃሉ። በዚህ ምክንያት ሴቶቹ በጊዜ ሊያገኙት የሚገባውን ሕክምና ሳያገኙ ይዘገያሉ። ለምሳሌ እርግዝናን ማስቆም፣ በግብረ ስጋ ግንኙነት ተላላፊ የሆኑ በሽታዎችን መክታት የሚያስችሉ እንክብሎች አሉ። 3 ወራትን ያክል ዘግይታችሁ ከመጣችሁ ምንም ነገር መከላከል አይቻልም ይባላል።
If you come 3 months later, you cannot prevent anything.
ተገደው ከተደፈሩ ሴቶች ጋር በነበራት ቆይታ የሰማቻቸው ምስክርነቶች አስጨናቂና እንግዳ የሆኑ ተመሳሳይነት ያሉባቸው መሆናቸውን ጠቅሳለች። ያነጋገረቻቸው ሴቶች ወንጀሎቹ የተፈጸሙት አንድና ከአንድ በላይ በሆኑ ወታደሮች መሆኑን እንደገለጹላትም ታውሳለች።
The victim, one girl we talked to was only 16 years old. Another girl we talked to was in college and
ገና 16 ዓመት የሆናት ሴት ልጅ አነጋግረናል። አንድ የኮሌጅ ተማሪ እንደነበረች የነገረችን ሌላ የ22 ዓመት ሴትም ጦሩን እንድትቀላቀል ጥያቄ ያቀረቡላትን ወታደሮች እንቢ በማለቷ ቤቷ ውስጥ እንደደፈሯት ነግራናለች። አሁን ከወራት በኋላ እዚህ መቀሌ በሚገኝ የከለላ ተቋም ውስጥ በመኖር ላይ ትገኛለች። ወደ ከለላ ተቋሙ መሄድ አልቻልንም። የስፍራውን ምስጢርነት መጠበቅ ፈልገዋል።
We didn't go to the safe house because they want to keep the location very secret.
ሄዘር እጅግ አሳዛኝ ነው ብላ የጠቀሰችው ለሕክምና ወደ መቀሌ ከመጡት ጋር ሲነጻጸር በእጅጉ የሚልቁት ሌሎች ሴቶች አሁንም ወደፊት ያለመምጣታቸውን ሁኔታ መስማቷን እንደሆነም አክላለች። ሴቶቹ ጥቃት የደረሰባቸው በኢትዮጵያና ኤርትራ ወታደሮች መሆኑን እንደሚናገሩ፣ በዚህ የሚያቀርቡት ማስረጃ ደግሞ የወታደሮቹን የደንብ ልብስና ቋንቋ እንደሆነም አክላለች። ወታደሮቹ ሴቶቹን ከሚጠይቋቸው ጥያቄዎች አንጻር የህወሓት ጦርን ተቀላቅለዋል ብለው ያስቧቸው ወንድ የቤተሰብ አባላቶችን ማግኘት እንደሆነ ጠቋሚ ነገሮች መኖራቸውን ሄዘር አንስታለች። በመቀሌ ከተማና በአካባቢው ያለው ሁኔታ የመሻሻል ወይንስ የመባባስ ምልክቶች እያሳየ ነው በሚል ላቀረብንላት ጥያቄ ይህንን ትላለች።
The conflict here is definitely still going on. The fighting itself.
በዚህ ያለው ግጭት በርግጥም ቀጥሏል። ውጊያው ምናልባት በአብዛኛው እየራቀ እየቀዘቀዘ ቢመጣም አሁንም በተደጋጋሚ ይከሰታል። በመቀሌ ነገሮች የተረጋጉ ቢመስልም ወታደሮች በመሽት ወደ ሆስፒታሉ ሲመጡ አይተናል። የሆስፒታሉ ባለሙያዎች በየቀኑ ከሚደረገው ውጊያ የሚመጡ ወታደሮችን እያከሙ እንደሆነ ነግረውኛል። ቆሰሉ ህጻናትም ሆስፒታሉን አጨናንቀውታል።
Of soldiers from fighting every day and children with war wounds packing the hospital
ከሆስፒታሉ ውጪ ስላሉ ስፍራዎች ያለውን ሁኔታን ስታስረዳ ሃውዘንን የመሰሉ ተደጋጋሚ ጦርነቶችን ያስተናገዱ ስፍራዎች ብዙ አገልግሎታቸው እንደወደሙ ነዋሪዎችም ደህንነት እንደማይሰማቸው በጦርነቱ ህይወታቸውን አጥተው እንደነገሩ በጅምላ የተቀበሩ ዘመዶቻቸውን በቤተክርስቲያን ደንብ መሰረት ለመቅበር ይችሉ ዘንድ የባለስልጣናትን ድጋፍ እንደሚሹ ሄዘር ተናግራለች። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ እናመሰግናለን። ማናቸውም አስተያየቶች ካሏችሁ በማህበራዊ መገናኛ አውታሮቻችን በኩል አድርሱን። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
ما ميت العلاوه سكن برمع حسن ثاني وبدر اي اقول ለም ግላዕኖ ጎበዛና ማታግራ ካሱ ጎበዛና ማታግራ ካሱ ጎበዝና ያላጀ ዘይብለኖ ጎበዝና ያላጀ ዘይብለኖ ደቃዘይ ለም ግላዕኖ ጎበዝ ማቸው ጀርጀር ምስ መኾኒ ጎበዝ ማቸው ጀርጀር ምስ መኾኒ ሕንጊል ወትናዮ ተይ